ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል ቨርቹዋል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 9 2015 ዓ.ም ስርጭታችን ጀመረ። በፍኖተ ሰላሙ ጥቃት ውዶቻቸውን ያጡ የከተማዋ ነዋሪዎች በቁጣና ግጭት ውስጥ ቁጭት ውስጥ እንደሆነ ተገለጸ።
አጠቃላይ መከላከያ ነው ያለ ቦታው ላይ። ከዛ ውጭ ግሮሰሪ፣ ሆቴል እንደዚህ የሚባል ነገር ደግሞ ወንዶቹ፣ ወጣቱ በተለይ መስመር ላይ ነው ያለው። እንግዲህ መስመር ላይ ያለው ወጣት በቁጭት ይመስለኛል ያለው። ከተማው ላይ ጥሩ ፊት አይታይበትም።
ዛሬ ሰላም ነው፣ ያው ሰውም ደህና እየተንቀሳቀሰ ነው። ያው ተቋማቶች ገና አልተከፈቱ።
ከከተማዋ ነዋሪዎች ካሰባሰብናቸው አስተያየቶች ቀንጭበን ያስደመጥናችሁ፣ ዝርዝሩ በምሽቱ ይደመጣል። ሌሎች አበይት ኢትዮጵያን፣ አፍሪካን እንዲሁም ዓለምን የተመለከቱ ዘገባዎችም ይደመጣሉ። እንደምን አምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቴክኒኩ ደግሞ ኤልያስ አስማረ አብሮን ያመሻል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። አሉላ ከበደ ይቀጥላል።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ከአገር ውስጥ የአማራ ክልል ቀውስ፣ በዓለም አቀፍ ዜናዎች። በፌዴራል ደረጃ ከህዝብ የተውጣጡ ዳኞች ግራንድ ጁሪ በትላንትናው ዕለት ትራምፕና ሌሎች 18 ሰዎች ከምርጫ ጋር በተያያዘ በተደረገባቸው ምርመራ ክስ እንዲቀርብባቸው መወሰናቸው። በዚሁ ርዕስ የቀድሞውን ፕሬዚዳንት ትራምፕን የጆርጂያ ክፍለ ግዛት ክስ አስመልክቶ የፖለቲካ መሪዎች የግራና ቀኝ የህይወንታና የአዎንታ ምላሾች እየተሰሙ ነው። በሐዋዩ የሰደድ እሳት የሞቱ ሰዎች ቁጥር 99 ደረሰ የሚሉት ይገኙባቸዋል። አሁን ወደ ዝርዝሩ። የአማራ ክልል ቀውስ። ባለፈው እሁድ በተፈጸመ የከባድ መሳሪያ ጥቃት በርካታ ነዋሪዎቿን ያጣችው በአማራ ክልል የምዕራብ ጎጃም ዞን ከተማ ፍኖተ ሰላም ዛሬ መጠነኛ መረጋጋት ቢታይባትም በደረሰው ሰብአዊ ጉዳት ቁጣና ቁጭት እንዳደረባቸው ነዋሪዎች ለአሜሪካ ድምፅ ገልጠዋል። በጥቃቱ ቆስለው በሕክምና ላይ ከሚገኙ ነዋሪዎችም በጉዳቱ ለህልፈት የተዳረጉ ሰዎች አስከሬን ዛሬም ከሆስፒታል ሲወጣ መመልከታቸውን አክለው አመልክተዋል። መንግስት በአማራ ክልል በአገር መከላከያ ሰራዊትና በፋኖ ታጣቂ መካከል የተስፋፋውን ግጭት በሰላማዊ መንገድ ለመፍታት ጥረት እየተደረገ እንደሚገኝ አቶ ደመቀ መኮንን ገልጠዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በክልሉ ወቅታዊ ጉዳይ ዙሪያ ዛሬ ማክሰኞ ማብራሪያ ሰጥተዋል። አቶ ደመቀ በማብራሪያቸው መንግስት እስካሁን በወሰዳቸው እርምጃዎች ለውጥ መጥቷል ነው ያሉት። ክቡራትና ክቡራን ተመልካች አድማጮቻችን፣ በርዕሱ ላይ የተሰናዳ ዝርዝር ዘገባ በዕለቱ አብይ ርዕስ ይቀርባል። ወደ ዓለም አቀፍ ዜናዎች እንሻገራለን። ከምርጫ ውጤት ጋር በተያያዘ ትራምፕና ሌሎች 18 ሰዎች ተከሰሱ። ከህዝብ የተውጣጡ ዳኞች የቀድሞውን የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕን በ2020 ፕሬዚዳንታዊ ምርጫ ወሳኝ በነበረችው የደቡብ ዩናይት ስቴትስ የጆርጂያ ክፍለ ግዛት የተሸነፉበትን ምርጫ ውጤት ለመቀልበስ አድርገዋል ከተባለ ህገወጥ ጥረት ጋር በተያያዘ ክስ እንዲመሰረትባቸው ወስኗል። ትናንት ምሽት ላይ ይፋ የተደረጉት ትራምፕና ሌሎች 18 ሰዎች የተከሰሱባቸው ወንጀሎች የምርጫ ውጤትን ማጭበርበር፣ ወደ ስልጣን ሲመጡ የገቡትን ቃለ መሐላ በመጣስና የሐሰት ሰነዶችን ለመጠቀም ማሴር የሚሉትን ጨምሮ በ13 የተለያዩ ክሶች ነው። የፉልተን አውራጃዋ ከሳሽ አቃቤ ሕግ ፋኒ ዊሊስ 19ኙ ተከሳሾችና ስማቸው ያልተገለጸ በሴራው ተባብረዋል ያሏቸው ሌሎች 30 ሰዎች ከወንጀለኛ ቡድን የሚቆጠሩ ናቸው ሲሉ የምርጫውን ውጤት ለመቀልበስም 161 ዓላማቸውን በግልጽ የሚያሳዩና ማስረጃም ሊቀርብባቸው የሚችሉ ድርጊቶችን ፈጽመዋል ብለዋል። በተያያዘ ዜና የቀድሞውን ፕሬዚዳንት ትራምፕን የጆርጂያ ክፍለ ግዛት ክስ አስመልክቶ የፖለቲካ መሪዎች ግራና ቀኝ የይሁንታና የአሉታ ምላሾች እየተሰሙ ነው። በፌዴራል ደረጃ እንዲዳኙ የተመረጡና የወንጀል ክስ ይቅረብ ወይስ አይቅረብ የሚለውን ብይን የሚሰጡ ከህዝብ የተውጣጡ ዳኞች የ2022ን ፕሬዚዳንታዊ ምርጫ ውጤት ለመቀልበስ ጥረት አድርገዋል በሚል በሕግ ተጠያቂ የሆኑ ዘንድ ጥያቄ በቀረበባቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ እና ሌሎች 18 ሰዎች መከሰስ ተከትሎ የዲሞክራቲክ ፓርቲው መሪዎች ብይኑ ማንም ከሕግ በላይ እንዳልሆነ ያሳየ ነው ሲሉ፣ የሪፐብሊካን ፓርቲው አንጋፋ አባላት በበኩላቸው ለፖለቲካ ዓላማ ሲባል በ2024ቱ ፕሬዚዳንታዊ ምርጫ ተፎካካሪ ላይ የተፈጸመ ድርጊት ነው ሲሉ ይሞግታሉ። በእንደራሴዎች ምክር ቤት የብዙሃኑ መሪ ቸክ ሹመር በምክር ቤቱ የዲሞክራቶች መሪ ሐኪም ጄፍሪስ በጋራ በሰጡት መግለጫ የትላንቱን ክስ እንዲሁም ከዚያ ቀደም ብሎ የቀረቡት ሶስት ክሶች የቀድሞውን ፕሬዚዳንት ተደጋጋሚ ወንጀሎች ያሳያሉ ነው ያሉት። ሹመርና ጄፍሪስ አክለውም በፉልተን አውራጃ አቃቤ ሕግና በሌሎች የግዛትና የፌዴራል አቃቢያን ሕጎች የተወሰዱት እርምጃዎች አሜሪካ ውስጥ ፕሬዚዳንቱን ጨምሮ ማንም ሰው ከሕግ በላይ እንዳይደለ የጋራ እምነትን በድጋሚ ያረጋግጣሉ ብለዋል። ከሪፐብሊካን ወገን የሆኑት የምክር ቤቱ አፈ ጉባኤ ኬቪን ማካርቲ ደግሞ ቀድሞ ትዊተር ይባል በነበረውና በዛሬው ኤክስ የማህበራዊ ትስስር ገጽ ላይ ባሰፈሩት አስተያየት ፕሬዚዳንት ጆ ባይደን በ2024ቱ የምርጫ ጣልቃ ለመግባት የመንግስትን ኃይል ዋናውን የፖለቲካ ተቀናቃኛቸውን ለማጥቂያነት ተጠቀሙበት ብለዋል። የፉልተን አውራጃዋን አቃቤ ሕግ ፋኒ ዊልስንም ፕሬዚዳንትን ትራምፕን ለማጥቃትና የገዛ ፖለቲካ ስልጣናቸውን ለማጎልበት የሚረዳ አቅም ለመሰብሰብ አዋሉት ሲሉ ወንጅለዋል። የምርጫ ክልላቸው ጉዳዩ የተነሳበትን የፉልተንን አውራጃ የሚጨምረው ዲሞክራቷ የምክር ቤት አባል ተወካይ ኔኪማ ዊሊያምስ በበኩላቸው ትራምፕ በ2020ው የፍትህ ምርጫ የገጠማቸውን ሽንፈት መቀበል ባለመፍቀዳቸው ነው በጆርጂያ ግዛት ውስጥ ያለውን መራጭ ድምፅ ለመንጠቅ የሞከሩ ሲሉ ተችተዋል። ሌሎችም በርካታ አንጋፋ የፖለቲካ ሰዎች በየፊናቸው በድጋፍና በተቃውሞ ክሱን አስመልክቶ የየበኩላቸውን አስተያየቶች እየሰነዘሩ ነው። በሃዋዩ የሰደድ እሳት የሞቱት ሰዎች ቁጥር 99 ደረሰ። በዩናይትድ ስቴትስ የሃዋይ ክፍለ ግዛት ውስጥ በደረሰው ሰደድ እሳት የሞቱት ሰዎች ቁጥር 99 ደርሷል። በቃጠሎ የሞቱት ሰዎችን አስክሬን ፍለጋ የቀጠለ ሲሆን ቁጥሩ በቀጣዮቹ 10 ቀናት ውስጥ በእጥፍ ሊጨምር እንደሚችልም የክፍለ ግዛቷ አገረ ገዢ ተናግረዋል። የአሜሪካ ድምፁ ማይክል ቦማን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ እንደሚከተለው ታቀርበዋለች።
ባለፈው ሳምንት ማዊ ላይ የደረሰው የሰደድ እሳት ባጠፋው የሰው ሕይወት ብዛት በዩናይትድ ስቴትስ በመቶ ዓመታት ውስጥ ከደረሱት ሁሉ ከፍተኛው እንደሆነ ተነግሯል። ለዚያውም በቃጠሎ በወደመችው ለሃይና ከተማ እስካሁን ሰለባዎችን መፈለግ የተቻለው ገና 1/4 በሚሆነው ፍርስራሽ ውስጥ ነው። ከፊል ጊዜዋን ማዊ ደሴት ላይ የምታሳልፈው ታዋቂዋ ኦፕራ ዊንፍሪ በቃጠሎ የተፈናቀሉት ሰዎች ያሉበትን ሁኔታ አጉልታ ለማሳየት አንዱን የመጠለያ ቦታ ጎብኝታ ነበር።
We all know that in a week or two all the cameras will be gone and
ከሳምንት ወይም ከሁለት ሳምንት በኋላ እነዚህ ካሜራዎች ሁሉ አይኖሩም። የተቀረው ዓለምም የራሱን ህይወት ይቀጥላል። የወደመውን መገንባት የሚጠብቀው እኛን ነው። እኔም ራሴን የማዊ ነዋሪ አድርጌ ነው የምመለከተው። መንጃ ፍቃድም አለኝ አለው። እስከ መጨረሻው ድረስ የቻልኩትን ሁሉ አደርጋለሁ።
ታሪካዊዋ የጠረፍ ከተማ ለሃይና በሰደድ እሳቱ ሙሉ በሙሉ በሚባል ደረጃ የወደመች ሲሆን ከአደጋው ያመለጡ ነዋሪዎች ስለ ቃጠሎው የተሰጠ ማስጠንቀቂያ እንዳልነበረ ነው እየተናገሩ ያሉት። ከተገኙት ከ99ኙ አስከሬኖች ውስጥ እስካሁን በጣት አሻራቸው ማንነታቸው የተለየው የሶስቱ ብቻ እንደሆነ የማዊ ፖሊስ አስታውቋል። ሂደቱ ይፋጠን ዘንድም የቤተሰብ አባል የጠፋባቸው ሰዎች የዘረመል ናሙና ቢሰጡ ሊጠቅም እንደሚችል ፖሊስ አመልክቷል። የፍለጋ ስራው አስቸጋሪ መሆኑን የጠቆሙት የፌደራል የአጣዳፊ ጉዳዮች ዋና አስተዳዳሪ ዲያን ክሪስዌል በከፊል በፈራረሱት ህንጻዎች ውስጥ ሰለባዎችን መፈለግ የሚቻለው መሐንዲሶች አደገኛ አለመሆናቸውን ሲያረጋግጡ ብቻ መሆኑን ገልጸዋል። ስራውን ለማፋጠን ግን የተቻለንን ሁሉ እናደርጋለን ብለዋል። አሁንም ያልተገኙ 1300 ሰዎች ያሉ ሲሆን አደጋውን ተከትሎ የክፍለ ሀገሩ ባለስልጣናት የአደጋ ጊዜ ዝግጁነትና ምላሻቸውን አስመልክቶ ጥያቄዎች ተነስተውባቸዋል።
የኒጀሩ ወታደራዊ ሁንታ የሀገሪቱን ፕሬዚዳንት ለመክሰስ ማቀዱ በጣም አሳሳቢ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። የኒጀሩ ወታደራዊ ሁንታ መሪዎች በኃይል ከስልጣን ያስወገዷቸውን በዲሞክራሲያዊ መንገድ የተመረጡትን ፕሬዚዳንት መሐመድ ባዙምን በከፍተኛ የሀገር ክህደት ወንጀል ለመክሰስ የያዙት ሙከራ በጣም አሳሳቢ ነው ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪች ተናገሩ። ወታደራዊ ሁንታው ያወጣውን መግለጫ ተከትሎ ጉዳዩን በተመለከተ ዋና ጸሐፊ ያላቸውን አቋምና በአንጻሩም የመንግስታቱ ድርጅት የሚወስደውን ተጨባጭ እርምጃ ስለመኖሩ በጋዜጠኞች የተጠየቁት ዱጃሪች ሲመልሱ የፕሬዚዳንቱና የቤተሰባቸው ጤና እንዲሁም ደህንነት በጣም ያሳስበናል። አሁንም ያለ አንዳች ቅድመ ሁኔታ እንዲፈቱና ወደ ኃላፊነታቸው እንዲመለሱ እንጠይቃለን ብለዋል። ቃል አቀባዩ አክለውም በፖለቲካው ረገድ የምዕራብ አፍሪካው ልዩ ተወካይ ሊዮናርዶ ሳንቶስ ሴማኦ አቡጃ እንደሚገኙና የምዕራብ አፍሪካው የምጣኔ ሀብት ማህበረሰብ ኢኮዋስና ከአፍሪካ ህብረት ጋር ግንባር ፈጥረው በትብብር በመስራት ላይ በመሆናቸው ሁኔታውን ለመቀየር ያሳደረባቸውን ተስፋ አመላክተዋል። በመጨረሻም 26 የናይጄሪያ ወታደሮች በሽምቅ ጥቃት ተገደሉ። ለነፍስ አድን ስራ የተሰማራች ሄሊኮፕተርም ተከሰከሰች። ማዕከላዊ ናይጄሪያ ውስጥ ሸማቂዎች ባለፈው እሁድ አመሻሽ ላይ ባደረሱት ጥቃት 26 የጸጥታ ሰራተኞችን ገድለው ሌሎች 8 ማቁሰላቸውን ሁለት ወታደራዊ ምንጮች ለፈረንሳዊ ዜና ወኪል አጃንስ ፍራንስ ፕሬስ ተናገሩ። በተያያዘም አንድ የአየር ኃይል ቃል አቀባይ በሰጡት ቃል ሰኞ ማለዳ ላይ የቆሰሉ አባላትን ለመታደግ ሰራዊቱ ከወንጀለኛ ካሉት ቡድኖች ጋር እየተዋጋ ወደነበረበት አካባቢ የተሰማራቸው ሄሊኮፕተር መከስከሷን ተናግረዋል። ሆኖም የሄሊኮፕተሯ ሰራተኞችና ተሳፋሪዎች በሕይወት ይትረፉ አይትረፉ ግን ቃል አቀባዩ አልጨመሩም። መረጃ የመስጠት ፍቃድ ስለሌላቸው ማንነታቸው እንዳይገለጥ የጠየቁት ሁለቱ የጦር መኮንኖች በበኩላቸው በጥቃቱ የተገደሉትን 11 ወታደሮች አስከሬንና 7 የቆሰሉ ወታደሮችን አሳፍራ ከተነሳች የአይሮፕላን የአየር ኃይል ሄሊኮፕተር ጋር የነበረውን ግንኙነት መቋረጡና ዘግይቶም በሸማቂዎቹ በተተኮሰ መሳሪያ ተመታ መከስከሷን መረጋገጡን አስረድተዋል። አያይዘውም ጥቃቱን የፈጸሙት ወንጀለኛ ያሉት ቡድን አባላት በተኩስ ልውውጡ ብርቱ ጉዳት እንደደረሰባቸው ተናግረዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ማክሰኞ ነሐሴ 9 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያዳመጣችሁ እየተመለከታችሁ የምትገኙት። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመቶ የምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ እንሻገር። ባለፈው እሁድ በተፈጸመ የከባድ መሳሪያ ጥቃት በርካታ ነዋሪዎቿን ያጣችው በአማራ ክልል የምዕራብ ጎጃም ዞን ከተማ ፍኖተ ሰላም ዛሬ መጠነኛ መረጋጋት ቢታይባትም የደረሰው ሰብአዊ ጉዳት ቁጣና ቁጭት እንዳሳደረባቸው ነዋሪዎች ለአሜሪካ ድምፅ ተናግረዋል። በጥቃቱ ቆስለው በሕክምና ላይ የሚገኙ ነዋሪዎች ከጉዳታቸው የተነሳ ሕይወታቸው ያለፉ ሰዎች አስክሬን በዛሬው ዕለትም ከሆስፒታል ሲወጣ እንደተመለከቱ አክለው ተናግረዋል። በተመሳሳይ ከፍኖተ ሰላም ከተማ በቅርብ ርቀት ላይ በምትገኘው የቡሬ ከተማም ትናንት ከቀትር በኋላና ዛሬ አንጻራዊ ሰላም በመገኘቱ የሞቱ ሰዎችን እየቀበሩ እንደሆነ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ወደ ሁለቱም ከተሞች ከፍተኛ ቁጥር ያለው የጸጥታ ኃይል እንደገባም ጠቁመዋል። አስቴር ምስጋናው ዝርዝር አላት።
ሰማቸውን እንዳንጠቅስ የጠየቁ አንድ ፍኖተ ሰላም ከተማ ነዋሪ ከተማዋ በዛሬው ዕለት አንጻራዊ የሰላም ድባብ እንደሚስተዋልባት ይናገራሉ። ይሁንና ባለፈው እሁድ ተፈጽሟል ባሉት የድሮን ጥቃት ጓደኞቻቸውና የቅርብ ሰዎቻቸውን በሞት በማጣታቸው የሐዘንና የቁጭት ስሜት የሚታይባቸው የከተማዋ ወጣቶች በብዛት እንደሚታዩ አስረድተዋል። የመንግስት የጸጥታ ኃይሎችም ትናንት ከሰዓት በኋላ ጀምሮ በከተማዋ በስፋት እንደሚዘዋወሩ እኒው አስተያየት ሰጪ ገልጸዋል።
አጠቃላይ መከላከያ ነው ያለ ቦታው ላይ። ከዛ ውጭ ግሮሰሪ፣ ሆቴል እንደዚህ የሚባል ነገር ደግሞ ወንዶቹ ወጣቱ በተለይ መስመር ላይ ነው ያለው። እንግዲህ መስመር ላይ ያለው ወጣት በቁጭት ይመስለኛል ያለው ከተማው ላይ ጥሩ ፊት አይታይበትም። የመከላከያውን እንቅስቃሴ ስሬስ ነው የሚከታተል እና በግሩፕ የሆነ ነው ቁጭ ያለ ውጥረት የተሞላበት ነው። በቃ ከመከላከያው ካለው ከሚገባው መከላከያ ትናንትና የሚገባ አለ፣ ዛሬም እየገባ ነው። ከዛ አንጻር ምን ሊፈጠር ይችላል የሚለውን ይመስለኛል እንዲታዘበው። በተዘጉ ሱቆች በራፍ ላይ በርካታ ወጣት ቁሟል። ከነበረው ድባብና አንጻር እሱም መነሻ አድርጎ ነው የሚመስለኝ ተክዟል። በርካታ ጓደኞቹም ዘመዶቹም አብዛኛው ወጣት አጥቷል። አብሮት ቆሞ የነበረው ጓደኛው ተንክሙቷል።
አስተያየት ሰጪው አክለው ባለፈው እሁድ በተፈጸመው ጥቃት ጉዳት ደርሶባቸው ለሕክምና ሆስፒታል ከገቡት ውስጥ በዛሬው ዕለት ብቻ የሶስት ሰዎች አስከሬን ከሆስፒታል ሲወጣ እንደተመለከቱ ተናግረዋል።
ዛሬም ላይ ሆስፒታል አካባቢ በጉዳት ገብተው የነበሩ እየሞቱ የሚወጡበት ሁኔታ ነው ያለው። ዛሬም ጠዋት ሁለት ሶስት አስከሬኖች ሲወጡ ነበረ እና ቀጣይም በዚህ ልክ ቁጥሩ እየጨመረ እንደሚሄድ ነው የሚያሳየው። ያው እንግዲህ መስመር ላይ ወጡ መቆም የሚሰላማዊ እንቅስቃሴ
ሌላው ያነጋገርነው አስተያየት ሰጭም የፍኖተ ሰላም ከተማ በመጠኑ ወደ ሰላማዊ እንቅስቃሴ እየተመለሰች እንደሆነ ገልጿል።
ዛሬ ሰላም ነው፣ ያው ሰውም ደህና እየተንቀሳቀሰ ነው። ያው ተቋማቶች ገና አልተከፈቱ፣ መኪናም አልተንቀሳቀሰ፣ ወጣቱም ምኑም ሰው ደህና እየተንቀሳቀሰ ነው። ተትናንት ነው ዛሬ ይሻላል። ትናንትና ያው ከባድ ነበረ። ሁለት ጭፍጨፋ ነበረ። በድሮን በተለያየ ነገሮች ብዙ ወጣቶች ወደ 60 ወጣት ሙቷል። ወደ 40-50 ቁስለኛ አለ። ያንንም ሕክምና በስርዓቱ ያልተገኘበት ሰዓት ነው። ያው ዛሬ ያው እንቅስቃሴው መኪና ምንም ባይንቀሳቀስ ያው ድባቡ ዛሬ ጥሩ ነው። መከላከያ ያለው ያው በሀዘኑ ምናልባት በተጎዱ ሁሉም ሀዘንተኛ ነው። ሁሉም ደስተኛ አይደለም። ያለው ህብረተሰቡ አንስተሽ በተጣለው በተደረገ ሁኔታ የማይደረግ ስራ ስለተሰራ ሁሉም ሀዘንተኛ ነው፣ ደስተኛ አይደለም።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ሰኞ ባወጣው ሪፖርት በደብረ ብርሃን፣ በፍኖተ ሰላም እና በቡሬ ከተሞች አያሌ ንጹሀን ዜጎች እንደተጎዱ እንዲሁም በመኖሪያ አካባቢዎች እና በህዝባዊ ቦታዎች ላይ ጉዳት እንደደረሰ ተአማኒነት ካላቸው ምንጮች መረጃ ማግኘቱን አስታውቋል። ባለፈው ሳምንት መጨረሻ በመንግስትና በፋኖ ታጣቂዎች ከባድ የተኩስ ልውውጥ ሲካሄድባት የነበረችው የቡሬ ከተማም ዛሬ ማክሰኞ በከፊል ወደ ሰላማዊ እንቅስቃሴዋ በመመለሷ ከትላንት ጀምሮ በተኩሱ የሞቱ ንጹሐን ዜጎችን የቀብር ስነ ስርዓት በመፈጸም ላይ እንደሆኑ ያነጋገርናቸው የከተማዋ ነዋሪ ገልጸውልናል።
ዛሬ ያው ሰላማዊ እንቅስቃሴ ያለ ሰውም እየተንቀሳቀሰ ነው። ስራ ያው ምን ሱቅ ክፈቱ ምናምን እያሉ ነው አሁን መከላከያው እና እዛ ሱቅ ምናምን አንዳንድ ቦታ ላይ የትራንስፖርት ምናምን አንዳንድ ነገር እየጀመረ ነው። የማንኛውም መዋቅር አልጀመረም እስካሁን፣ የትኛውም መዋቅር እስካሁን ድረስ አልጀመረም። ትራንስፖርት ብቻ ነው እስካሁን የህዝብ ትራንስፖርቶች ጀምረዋል። እንትን እንኳን አልጀመረም ከባለፈው አሁን ከቅዳሜና ከእሑድ ከነበረው ዛሬ የተሻለ እንቅስቃሴ አለ። ሶስት ሰው ነው ምናምን ተቀበረ ዛሬ። ከ50 ብሬ ነው ይሞት በየቦታው የሄዱ ገጠር ላይ የሚሄዱ አሉ። በየቤተሰቦቻቸው ምናምን የሄዱ ስላሉ ከየአቅጣጫ መጡትን ቆጥረን ነው። በዚያ ባለፈው ቤታቸው ሁሉ የተመለ እነሱ ዛሬ ያው ሕክምና ላይ የቆዩት ዛሬ ሁሉ ሞተው ዛሬ የተቀበሩ ነው።
በሌላ በኩል የመጀመሪያ ምዕራፉን ወታደራዊ ኦፕሬሽኑን በተሳካ ሁኔታ ማጠናቀቁን ባለፈው ሳምንት የገለጸው የአስቸኳይ ጊዜ ጠቅላይ መምሪያ እዝ ዛሬ ደግሞ ሁለተኛ ዙር ወታደራዊ ኦፕሬሽኑን በከፊል እያጠናቀቀ እንደሆነ አስታውቋል። በአማራ ክልል በሁሉም አካባቢዎች የመንግስትና የግል አገልግሎቶች ወደ መደበኛ ሁኔታ እየተመለሱ እንደሆነ ማረጋገጡንም በጽሁፍ መግለጫ ጠቅሷል። የጠቅላይ መምሪያ እዙ በከተሞች ያካሄደውን ግምገማ መሰረት አድርጎ ከዚህ በፊት በከተሞች እንዳይንቀሳቀሱ ተከልክለው የነበሩትን የባለሶስት እግር ተሽከርካሪዎች ወይም በተለምዶ ባጃጅ የሚባሉትን ከነገ ነሐሴ 10 ቀን ጀምሮ መደበኛ የትራንስፖርት አገልግሎት እንዲሰጡ መፍቀዱን ገልጿል። በሌላ በኩል በባህር ዳር ከተማ ከአስቸኳይ ጊዜ አዋጁ ትግበራ ጋር በተያያዘ የመብቶች ጥሰት ደርሶብናል የሚሉ አቤቱታዎች እየተነሱ ነው። ስማቸውን እንዳ እንድንጠቅስ የጠየቁ ከወለጋ ተፈናቅለው የመጡና ባህር ዳር ከተማ የሚኖሩ አንድ ተፈናቃይ ቅሬታቸውን ለአሜሪካ ድምጽ ሲገልጹ
ኦሮሚያ ክልል ቄለም ወለጋ ላይ ተፈናቀልኩት። አሁን በትናንትናው ዕለት የደረሰ አንድ ጓደኛችን ተፈናቃይ ውስጥ ነው፣ ቀለሙ ይባላል። አሁን እሱ የደረሰበት ችግር ታራጭኖ የሆነ ጓዝ አድርስ ብለውት ኮንትራት ይዞ ሲሄድ ገርላ ወርደው በቀጠቀጡስ እንደገና ከወለዘንዘልማ ዙሮ አንድ ታራ አሁንም ጭኖ ጓዝ ሲሄድ አራት ሰዎች አስወረዱና ቀጥቅጠው እዟቸው ወዱ። እንደገና የገዛ ማዕከሉነን እንትን ጠባቂዎች ዘበኛዎች መሳሪያቸውን ቀምተው ዘወዱ በፋትሮል መጥተው እና አሁን መውጫ መግቢያ ነው ያጣ ነው። በጣም ነው በጣም የተሰቃየነ መውጫ መግቢያ ከራባችን በላይ ደግሞ አሁንም መውጫ መግቢያ ነው ያጣነ። እኛ ተፈናቃዮች ለዕለት እንኳን እንዲያና እንዲያ ተንቀሳቅሰ እንዳንበላ በጣም እየተቸገረ ትክብላ አየኝ ይህም ዱላ ነው። እንደገና ወደዚያ ሲሄድ የት ትሄዳለህ ይህም ዱላ ነው እና ስለዚህ አሁን እኛ እንደ በጣም የተሰቃየ ነው። አሁን ያለ ውድ በግድ ወዳልተፈለገ ነገር የግድ ግቡ ነው አሁን የተያዘው እና ይህ መፍትሄ የሚመለከተው አካል መፍቲ ቢያመጣ የሚል ነው ምደውልልሽ።
የኢትዮጵያ ሰብአዊ መብቶች ኮሚሽን በትላንቱ መግለጫው በክልሉ ችግሩን ለመቆጣጠር የሚወሰዱ መንግስታዊ እርምጃዎች በግጭቱ ተሳትፎ የሌላቸውን ሰዎች በመለየት እንዲፈጸም ጠይቋል። በአማራ ክልል በምዕራብ ጎጃም ዞን በፍኖተ ሰላም ከተማ አደባባይ ኤፍኤስአር በተባለ ተሽከርካሪ ተጭነው በነበሩ ወጣቶች ላይ ከትላንት በስቲያ እሁድ በተፈጸመ ጥቃት 26 ሰዎች እንደሞቱና 50 የሚደርሱ ሰዎች ደግሞ ቆስለው ሆስፒታል እንደገቡ መዘገባችን ይታወሳል። ዛሬ ተጨማሪ መረጃዎችን ለማግኘት ወደ ፍኖተ ሰላም ሆስፒታል ስራ አስኪያጅ የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ሳይሳካ ቀርቷል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። መንግስት በአማራ ክልል በአገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል የተስፋፋውን ግጭት በሰላማዊ መንገድ ለመፍታት ጥረት እያደረገ እንደሚገኝ አቶ ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በክልሉ ወቅታዊ ጉዳይ ላይ ዛሬ ማክሰኞ ማብራሪያ ሰጥተዋል። አቶ ደመቀ በማብራሪያቸው መንግስት እስካሁን በወሰዳቸው እርምጃዎች ለውጥ እንዳመጣ ገልጸዋል። ከአቶ ደመቀ የመግቢያ ንግግር በኋላ ለብዙሃን መገናኛ ዝግ በነበረው በዚህ ውይይት ላይ ስለተነሱ ዝርዝር ጉዳዮች እስካሁን የወጣ መረጃ የለም። በአንጻሩ መንግስት ለአማራ ክልል ችግር ሰላማዊ መፍትሄን ከመሻት ይልቅ የኃይል እርምጃን ተመራጭ አድርጓል ሲሉ የሚተቹ አካላቶችም አሉ። በርካታ ዓለም አቀፍና የሀገር ውስጥ አካላትም አሳስቦናል ያሉት በክልሉ የተስፋፋው ግጭት በውይይት እንዲፈታ መጠየቃቸውን ቀጥለዋል። ኬኔዲ አባተ።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በወቅታዊ ጉዳይ ላይ በሰጡት ማብራሪያ በአማራ ክልል ስላለው ሁኔታና ክልሉን ለማረጋጋት በመንግስት እየተወሰዱ ስላሉ እርምጃዎች ገለጽ አድርገዋል። በመንግስት የተደነገገው የአስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት በጸደቀ ማግስት ዛሬ ነሐሴ 9 ቀን 2015 ዓ.ም በውጭ ጉዳይ ሚኒስቴር በሰጡት በዚሁ ማብራሪያቸው በአማራ ክልል የተከሰተውን ግጭት ተከትሎ መንግስት ህግና ስርዓትን ለማስከበር እርምጃዎችን ወስዷል ያሉት አቶ ደመቀ ግጭቱን በሰላማዊ መንገድ ለመፍታት ጥረት እየተደረገ እንደሚገኝም አመልክተዋል። መንግስት ሽማግሌዎችን፣ የሃይማኖት አባቶችን፣ ምሁራንን፣ ወጣቶችንና ሴቶችን በማሳተፍ በክልሉ ያሉ ውጥረቶችን በሰላማዊ መንገድ ለመፍታት እየሰራ ነው ሲሉም ተደምጠዋል። በሌላ በኩል መንግስት በአማራ ክልል ላለው የሰላም እጦት ሰላማዊ መፍትሄን ከመሻት ይልቅ የኃይል እርምጃን ቀዳሚ ምርጫው አድርጓል በማለት የሚተቹ አካላት አሉ። ከተቺዎች መካከል የሆኑት የቀድሞው የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዋናነት በክልሉ ላይ የታወጀውን የአስቸኳይ ጊዜ አዋጅ ለማጽደቅ ትናንት በህዝብ ተወካዮች ምክር ቤት በተደረገው ውይይት ላይ መንግስት ራሱ የፈጠራቸውን የፖለቲካ ችግሮች በውይይት ከመፍታት ይልቅ የኃይል እርምጃን ምርጫው አድርጓል ማለታቸው ይታወሳል። ይህም የብልጽግና መንግስት ካለፉት 5 ዓመታት ስህተቶቹ አለመማሩን የሚያሳይ ነው ሲሉም የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪም የነበሩት አቶ ገዱ ወጥሰዋል። ለችግሩ እልባት ማምጣት ካስፈለገ መከላከያ ሰራዊት ከክልሉ ወጥቶ ወደ ካምፑ መመለስ አለበት ያሉት አቶ ገዱ በርሳቸውም ከፍተኛ ሚና በተመሰረተው በብልጽግና ፓርቲ የሚመራው የክልሉ መንግስት ፈርሶ ሁሉን አካታች ጊዜያዊ አስተዳደር እንዲቋቋምም ጠይቀዋል። በክልሉ የተፈጠረው ችግር ሊፈታ የሚችለው በፖለቲካዊ ውይይት ብቻ እንደሆነም ነው ያብራሩት። በርካታ ዓለም አቀፍና የሀገር ውስጥ አካላትም አሳስቦናል ያሉት በአማራ ክልል ያለው ግጭት በውይይት እንዲፈታ መጠየቃቸው ይታወሳል። የዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድና የዩናይትድ ኪንግደም መንግስታት ባለፈው ሳምንት አርብ ነሐሴ 5 በጋራ ባወጡት መግለጫ ሁሉም ወገኖች ውስብስብ ጉዳዮችን በሰላማዊ መንገድ ለመፍታት እንዲተባበሩ ሲሉ መልእክት አስተላልፈዋል። የአውሮፓ ህብረት ልዑክ በኢትዮጵያና 19 የአውሮፓ ሀገራት ኤምባሲዎችም በዚያው ቀን ተመሳሳይ መልእክት አስተላልፈዋል። በተወካዮች ምክር ቤት የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጅጌ በበኩላቸው ትናንት ለምክር ቤቱ አባላት በሰጡት ማብራሪያ በአማራ ክልል ላለው የጸጥታ መደፍረስ መፍትሄው ሰላማዊ ውይይት መሆኑን መንግስት በጽኑ እንደሚያምን ገልጸው ይህን ሁኔታ ለመፍጠር ግን በቅድሚያ በክልሉ ሰላምን ማምጣት እንደሚያስፈልግ አመልክተዋል። ከአስቸኳይ ጊዜ አዋጁ ድንጋጌ በኋላ በመከላከያ ሰራዊት ኃይል በተወሰዱ እርምጃዎች መጥቷል ያሉትን አንጻራዊ ሰላም ለማጠናከር የአዋጁ መጽደቅ አስፈላጊ እንደሆነ አጽንኦት ሰጥተዋል። አቶ ደመቀ መኮንንም በዛሬው ማብራሪያቸው እስካሁን በመንግስት የተወሰዱ እርምጃዎች ዋና ዋና ከተሞችን ጨምሮ በአብዛኛው የክልሉ አካባቢዎች መረጋጋት እንዲሰፍን ማድረጋቸውን ጠቅሰው ይህን ተከትሎ የአየር ትራንስፖርት በመጀመሩ በርካታ የውጭ ሀገራት ዜጎች ክልሉን ለቀው መውጣታቸውንም ገልጸዋል። አክለውም ኢትዮጵያ ይህን ፈታኝ ጊዜ በትዕግስትና በሰላማዊ መንገድ ዘላቂ መፍትሄ በማምጣት በድል ታልፈዋለች ብለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ለዲፕሎማቶች በሰጡት ማብራሪያ በሀገሪቱ ላሉ በርካታ ጥያቄዎች ዘላቂው መፍትሄ ሰላማዊ ውይይት ብቻ እንደሆነም የገለጹት አቶ ደመቀ ለዚህም የኢትዮጵያ ሀገራዊ የምክክር ኮሚሽን የሚያከናውኗቸው ተግባራትና የሽግግር ፍትህን መተግበር ወሳኝ ስለመሆናቸው ተናግረዋል። በዚህ ሂደት ዓለም አቀፉ ማህበረሰብ የሚያደርገውን ድጋፍ እንዲቀጥልም ጠይቀዋል። መንግስት ለሰላማዊ መፍትሄ ቅድሚያ መስጠት አለበት በማለት በተደጋጋሚ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባወጣው መግለጫም ለሰላማዊ መፍትሄ አጽንኦት ሰጥቷል። ኮሚሽኑ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና በኢትዮጵያ ውስጥ የሚንቀሳቀሱ ዓለም አቀፍ ማህበረሰብ አካላት እንዲሁም ሚስዮኖች በግጭቱ ተሳታፊ ወገኖች መካከል የሚደረጉ ውይይቶችን እንዲያመቻቹና እንዲደግፉም ጠይቋል። አቶ ደመቀ መኮንን ዛሬ በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ ላይ በአማራ ክልል ያለውን ችግር የአገር ውስጥ ባለድርሻ አካላትን በማሳተፍ በሰላማዊ መንገድ ለመፍታት መታቀዱን የገለጹት እርሳቸው ይህን ይበሉ እንጂ በክልሉ ያለው ግጭት ከተቀሰቀሰ በኋላ ግጭቱን በውይይት ለመፍታት በተግባር ጥረት ስለመጀመር አለመጀመሩ ከሌላ የመንግስት አካል በግልጽ የተባለ ነገር የለም። ሆኖም የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ አርብ ዕለት በሰጡት መግለጫ መንግስት ማንኛውንም ጥቃት መከላከል የሚያስችል ኃይል መገንባቱን ገልጸው በአማራ ክልል ያለው ግጭት በሰላም እንዲፈታ ከተፈለገ ግን ጽንፈኛና ዘራፊ ያሉት አካል በቅድሚያ ትጥቁን ፈቶ ወደ ተዘጋጁለት ካምፖች መግባት አለበት የሚል ቅድመ ሁኔታ አስቀምጠዋል። አቶ ደመቀ ዛሬ ለዲፕሎማቶች ከሰጡት ማብራሪያ በኋላ ለመገናኛ ብዙሃን ዝግ በነበረው ቆይታ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተጨማሪ ማብራሪያ መስጠታቸው ታውቋል። ሆኖም ስለ ዶክተር ጌዲዮን ማብራሪያና አጠቃላይ ስለነበረው ውይይት ይህ ዘገባ እስከተጠናቀረበት ሰዓት ድረስ የወጣ መረጃ የለም። ከሁለት ሳምንታት በፊት በአማራ ክልል የተቀሰቀሰውን የትጥቅ ግጭት ተከትሎ በክልሉ የተለያዩ አካባቢዎች በቁጥር ያልገለጻቸው በርካታ ሰላማዊ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በትናንቱ መግለጫው አመልክቷል። ይሁን እንጂ በግጭቱ ስለደረሰው ዝርዝር የጉዳት መጠን እስካሁን ከመንግስት ወገን የተሰጠ መግለጫ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። እየተዋቀረ በሚገኘው የማዕከላዊ ኢትዮጵያ ክልል የሥራ አስፈጻሚ ቢሮዎችን ድልድል የሚቃወም ከቤት ውስጥ ያለመውጣት አድማ በከምባታ ጠምባሮ ዞን የዱራሜ የአንጋጫና የዳምቢያ ከተማ ነዋሪዎች ተደርጓል። የከተማዎቹ ነዋሪዎች ትናንትና ዛሬ ያደረጉት ከቤት ውስጥ ያለመውጣት አድማ መነሻ እንደ አዲስ በሚዋቀረው የማዕከላዊ ኢትዮጵያ ክልል ሰሞኑን እንደተካሄደ የተሰማው የሥራ አስፈጻሚ ቢሮዎች ድልድል ኢፍትሐዊ በመሆኑ ነው ሲሉ ተናግረዋል። የዞኑ ምክር ቤትም ከትናንት በስቲያ ባካሄደው አስቸኳይ ጉባኤ ተደረገ የተባለውን ድልድል የተቃወመ ሲሆን የፌዴራል መንግስቱ ጣልቃ እንዲገባ በመስማማት ውሳኔውን ለፌዴሬሽን ምክር ቤት እንደላከ የምክር ቤቱ አባላት ለአሜሪካ ድምፅ በስልክ ገልጸዋል። የደቡብ ክልል መንግስት የዞኑን ምክር ቤት ውሳኔም ሆነ የነዋሪዎችን ተቃውሞ አስመልክቶ ያለው ነገር የለም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩ ልኳል።
ከአዲሶቹ ክልሎች መዋቅር ጋር በተገናኘ የተቃውሞ ድምፅ በስፋት የተሰማባቸው ከሚገኙ ዞኖች ውስጥ የካምባታ ጠምባሮ ዞን አንዱ ነው። የዞኑ ነዋሪዎች ላለፉት ሁለት ቀናት ከቤታቸው አልወጡም። ምክንያቱ ደግሞ አዲስ በሚዋቀረው የማዕከላዊ ኢትዮጵያ ክልል ሰሞኑን ተደረገ ያሉት የስራ አስፈጻሚዎች ቢሮና ተቋማት ድልድል ኢፍትሐዊ መሆኑን ሲሉ ነዋሪዎች ተናግሯል።
አዲስ በሚመሰረተው የማዕከላዊ ኢትዮጵያ ክልል ላይ በተደረገው የክላስተሩ የተቋማት ሽንሸና ላይ ከምባታ ጠምባሮ ዞን በአንድ ተቋም ብቻ እንዲወከል የተደረገበት አግባብ በመሰረቱ የክላስተሩን ሀሳብ ስንስማማ በምክር ቤትም ሆነ በተለያዩ ማህበራዊ መሰረቶችም እንዲሁም በተቋማት አደረጃጀት ስንወያይና ስንግባባ የሀብት ክፍፍሉ ፍትሐዊ ይሆናል በሚል ነበር የተግባባ ነው። ነገር ግን አዲስ የሚመሰረተው የማዕከላዊ ኢትዮጵያ ክልል ከተደራጀበት ዓላማና አጀንዳ በወጣ መልኩ ኢፍትሐዊ በሆኑ መልኩ ተቋማት እንዲደራጁ አድርጓል።
ሌላው አስተያየት ሰጭም በአድማው ምክንያት የመንግስት መስሪያ ቤቶች፣ የንግድ ቤቶች፣ ሆቴሎች፣ ባንኮችና ሌሎች አገልግሎት ሰጪ ተቋማት ትናንት ሙሉ በሙሉ ዛሬ ደግሞ በከፊል ዝግ እንደሆነ ተናግሯል።
ጠቅላላ የከተማው ማህበረሰብ፣ ነጋዴው፣ መንግስት ሰራተኛው ስራ የማቆም አድማ አድርጎ ትናንትና ቀኑ ሙሉ ዱራሜ ዝግ ነበረች። ዛሬም ራሱ ያው በተወሰነ በትንሹ ነው በግድ እየዞሩ የጸጥታ ኃይሎች ያስከፈቱበት ብቻ ነው ክፍት የሆነው። ሌሎቹ እንግዲህ እንደ ትናንትናው በተለመደው መልኩ የህዝቡ ምላሽ እስከሚሰጥ ድረስ ለጥያቄያችን ምላሽ እስከሚሰጥ ድረስ ዝግ እናደርጋለን በሚል ጠቅላላ የንግድ ተቋማት ዛሬም ዝግ ናቸው።
ከቤት ውስጥ ያለ መውጣት አድማው የተጀመረው በዱራም ከተማ ለትላንት ተጠርቶ የነበረው ሰላማዊ ሰልፍ አስቀድሞ በዱራም ከተማ አስተዳደር ፍቃድ ከተሰጠው በኋላ ከኋላ በተጻፈው የመሻሪያ ደብዳቤ መከልከሉን ተከትሎ ነው። ህዝቡ ቤቱን ዘግቶ የተቀመጠው ሐሳቡን በሰላማዊ ሰልፍ የመግለጽ ህገ መንግስታዊ መፍቱ ስለተከለከለ ነው ሲሉ አስተያየት ሰጪው ተናግሯል።
ፍጹም ሰላማዊ ሰልፍ እንዲደረግ ቅድመ ዝግጅቶች በሚገባ በሁሉም ወረዳዎች በተደረገበት ነው ወዲያው ሰልፉ ሲሰረዝ ነው ትናንትና ቀኑ ሙሉና ዛሬ በክፍል እንዳለ ተቋማት ዝግ ሊሆኑ የቻሉት።
እኚሁን አስተያየት ሰጪ ከአንድ በላይ የስራ አስፈጻሚ አካላት ቢሮ ለዱራሜ ከተማ ቢመደብ ምን የተለየ ጥቅም ታገኛላችሁ በሚል ለጠየቅናቸው ሲመልሱ
አንድ ሁለት ወይንም አራት ቢሮዎች ቢፈቀዱ አሁን ራሱን የቻለ ተቋም ይገነባል። በከተማው አብዛኛው የመሬት ጥበትም ስላለ እንደ ከምባታ ጠምባሮ ዞን አብዛኛው የተማረና አሁንም እየተማረ ያለ ኮሚኒቲ ነው ያለው ነው። አብዛኛው በጣም ስርዓት ነው የተማረውም ስርዓት ነው። ግን የቢሮ ክፍሉ ፍትሐዊ ሆኖ ቢከፋፈል የተማረው የሰው ኃይልም የስራ እድል ያገኛል። ከተሞቻችንም ደግሞ ባለፉት 30 ዓመታት የተጎዱ ከተሞች በዞኑ ያሉት ይህንን እድል በመጠቀም የተሻለ እድል አግኝተው ከተሞቻችንም እንደ ሌሎችም ከተሞች ተወዳዳሪ ይሆናሉ የሚል እሳቤ ነው ያለው።
ትናንት ሰላማዊ ሰልፍ እንዳይደረግ ፈቃድ የከለከለው መንግስት የፖሊስ ኃይል መድቦ ከቤት እንዲወጡ በማስገደድ ላይ እንደሆነም ነዋሪዎች ተናግሯል።
የንግድ ተቋማት ሆቴሎችን አንድ በአንድ እየዞረ ነው። ትናንትና በተቃረነ መልኩ የጸጥታ ኃይል ራሱ ኮማንድ ፖስት ተቋቁሞ አንድም ሰው ከተማ ውስጥ ወጥቶ ከታየ እርምጃ ይወሰድበታል የሚል ይፋዊ በመንግስት ኮሚኒኬሽንም ጭምር መግለጫ ኮማንድ ፖስቱ ሰጠ። ከዛ በኋላ ህብረተሰቡ ደግሞ ሲጀመርም ተቃውሞም ስላለው ይህንን ምቹ ሁኔታ በመጠቀም ሙሉ በሙሉ በቤቱ ቁጭ አለ። ደግሞ ተመልሶ ህብረተሰቡ በቤቱ ቁጭ ሲል ደግሞ እያንዳንዱን ካልወጣችሁ ብሎ ወደ የቤቱ እየዞረ እርምጃ ጭምር ለመውሰድ ሙከራዎች እያደረገ እንደነበረ ነው።
የዞኑ ምክር ቤት አባል የሆኑት ወይዘሮ ባየው በቀለም የዞኑ ምክር ቤት ከትላንት ወዲያ ባደረገው አስቸኳይ ጉባኤም ድልድሉን እንደተቃወመ በስልክ ለአሜሪካ ድምፅ ገልጿል። የምክር ቤቱ አባላት ሌላ ገለልተኛ አካል ጣልቃ እንዲገባ ወስነው ጥያቄያቸው በጽሁፍ ለፌዴሬሽን ምክር ቤት እንዲላክ እንደተስማሙም ተናግሯል።
ህዝብ ተወካዮች፣ የዞኑ ምክር ቤት አባላት በዚህ ጉዳይ ላይ ኢፍትሐዊነቱ እንዲስተካከል የፌዴራል አካልም ጣልቃ እንዲገባና ይሄ ጉዳይ ድልድሉም በአሁኑ ሰዓት ያው ረቂቅ ላይም ስላለ ውይይት ሁሉም አካባቢ ውይይት እየተደረገ ስለነበረ ይሄ ውይይት ደግሞ ወደ ህጋዊነቱ ከመጠቁም በፊት በረቂቅ ደረጃ ያለው እንደገና ያው መታየት አለበት።
የክልሎቹ ማደራጃ ፕሮጀክት ጽፈት ቤት ምክትል ስራ አስኪያጅ አቶ ኑሪ ለውለም ትላንት ከሻሸመኔ ከተማ ለክልሉ መንግስት ቴሌቪዥን ጣቢያ እንደተናገሩት በአዲሶቹ ክልሎች ህገ መንግስትና አዋጅ ረቀቅ ላይ የክልሉ ህዝብ ወክሎች ተወያይቷል። የከምባታ ጠምባሮ ዞን ምክር ቤት አባሏ ወይዘሮ ባየው ግን ይህንን የአቶ ኑሪ የመረጃ ሐሰት ነው ብሏል።
እንግዲያውስ እኔ እንደ ምክር ቤት አባል አልደረሰንም፣ እኛ አልተወያየንም፣ ህዝቡም ጋር ውይይት አልተጀመረም። ምናልባት ህገ መንግስቱም ላይ መወያየት አለብን፣ ይሄ ህገ መንግስቱም ላይ መካተት አለበት፣ ይሄ ኢፍትሃዊነቱ ተስተካክሎልን እኛም የሚያስተዳድረንን ህገ መንግስት ውይይት እናካሄድ በሚል ነው። እንግዲህ አሁን ከህገ መንግስቱም ውይይት በፊት ይሄ ጉዳይ የኢፍትሃዊነቱ ጉዳይ ሊስተካከልልን ይገባል ብሎ ለፌዴራል መንግስት ደብዳቤውን የምክር ቤቱን ውሳኔ ተልኮ ምላሽ ነው አሁን እየተጠባበቀ ያለው ህዝቡ ማለት ነው።
የደቡብ ክልል መንግስት በከምባታ ጠምባሮ ዞን ምክር ቤት ውሳኔም ሆነም በነዋሪዎች የአድማ ተቃውሞ ላይ ያለው ነገር የለም። ይሁን እንጂ የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ክልሎቹ ከአንድ በላይ ከተሞች እንዲኖራቸው መወሰኑን አስታውቀው ዓላማውም ከተሞች በጋራ እንዲያድጉና በቅርበት አገልግሎት ለመስጠት እንዲመች ነው ሲሉ መናገራቸውን መዘገባችን ታውሳል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው ምሁራን የዋና ከተሞቹ ምርጫና ስያሜም በአሳማኝ መስፈርት ሳይሆን በፖለቲካ አቋምና ለባለሥልጣናት ምቾት ሲባል በተላለፈ ውሳኔ ላይ የተመሠረተ ነው ሲሉ ይተቻሉም። ክልሉንም ከድጡ ወደ ማጡ የሚከት ህዝቦች በመዋቅርና በአደረጃጀት ጥያቄ እየተወዛገቡ እንዲኖሩ የሚያደርግ አሰራር በመሆኑም ሊጤን እንደሚገባው አመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ከአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። በቀጣይ ደግሞ ወደ ኦሮሚያ ክልል እናቀናለን። በኦሮሚያ ክልል በቀድሞ አደረጃጀት በጉጂ ዞን ስር የነበረችው ጎሮዶላ ወረዳ በአዲሱ አደረጃጀት ሳቢያ የተነሳውና ላለፉት 6 ወራት እልባት ሳያገኝ የሰነበተው ችግር አሁን ተባብሶ በወረዳዋ የመንግሥት መሥሪያ ቤቶች ሥራ ካቆሙ 45 ቀናት እንደተቆጠሩ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጭልቄ በወረዳዋ በሥራ ላይ የሚገኙ ከአንድ እጅ ጣት ያልበለጡ የሥራ አስፈጻሚ አባላት ብቻ እንደሆኑም ገልጸዋል። በጉዳዩ ላይ ከምስራቅ ቦረናና ከኦሮሚያ ክልል ኮሚኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዝርዝሩን ትነግረናለች።
በኦሮሚያ ክልል የቀድሞ አደረጃጀት በጉጂ ዞን ስር የነበረችው የጎሮዶላ ወረዳ በአዲሱ አደረጃጀት ወደ ምስራቅ ቦረና ዞን መካለሏን ተከትሎ የተቀሰቀሰው ተቃውሞ የመንግስት መስሪያ ቤት መዘጋትን ጨምሮ ለነዋሪዎች እንቅስቃሴ መቋረጥ ምክንያት እንደሆነ ነዋሪዎች ይናገራሉ። የጎሮዶላ ወረዳ ነዋሪ እንደሆኑና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ ግለሰብ ከጎሮዶላ ወረዳ የአዲስ አደረጃጀት ተቃውሞ ጋር በተያያዘ በተከሰተው ያለመረጋጋት የሐረቀሎ ከተማ እንቅስቃሴ እንደተገታ ተናግረዋል።
የመንግስት ሰራተኞች እስርን በመፍራት ስራ ካቋረጡ 2 ወር ሆኗቸዋል። ደሞዛቸውም ተቋርጧል። ወደ ቢሮ የሚገቡት 3 የወረዳው አመራሮች ብቻ ናቸው። የሐረቀላ ከተማ እንቅስቃሴም አሳሳቢ ሆኗል። የንግድ ተቋማት ተዘግተው ትልቁ የሐሙስ ገበያ ተቋርጧል። 80% የሚደርሱ ወጣቶች እስርን ፈርተው ወደ ጫካ ገብተዋል።
አስተያየት ሰጪው አክሎ በተለይ በክልሉ ምክር ቤት የዞን አደረጃጀት ሲደረግ ጎሮዶላ ባለመካተቷ የነዋሪዎቹ ተቃውሞ ተጠናክሮ መቀጠሉን ይናገራሉ። የወረዳው ችግር ሳይፈታ ለ6 ወራት እንደቆየ የገለጹት እኚሁ ነዋሪ ተቃውሞ የሚያቀርቡ ነዋሪዎችን ከማሰር ይልቅ በውይይት መፍታት የተሻለ እንደሆነ አመልክተዋል።
ህዝቡ በምስራቅ ቦረና ስር መተዳደር እንደማይፈልግ ገልጾ አቋም ይዟል። ይህ ደግሞ የፖለቲካ ጥያቄ ወይም መንግስትን የመቃወም ጉዳይ አይደለም። ህዝቡ መብቱ እንዲከበር ነው የጠየቀው። በመንግስት እንደተገለጸው ለልማትም ቢሆን የጉጂ ዞን ወደ ድሮው ባይመለስ እንኳን ጎሮዶላ ወረዳ በነበረበት በጉጂ ስር ሆኖ መቀጠል ይኖርበታል። መንግስት የእኛን አቋም ሊሰማ ይገባል። ችግሮችም በውይይት እንዲፈቱ እንሻለን።
የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም ባሳለፈው ውሳኔ ምስራቅ ቦረናን በአዲስ መልክ 21ኛ ዞን አድርጎ ማደራጀቱ ይታወሳል። በዚህም በተነሳ ተቃውሞ የሰው ህይወት እንደጠፋና ንብረት እንደወደመ የየአካባቢው ነዋሪዎች አነጋግረን መዘገባችን ታወሳል። አቶ ጌቱ ጭሉቄ የጎሮዶላ ወረዳ አስተዳዳሪ ናቸው። የመንግስት አገልግሎት ስለመቋረጡና ሌሎች በወረዳው እየተስተዋሉ ናቸው ያሏቸውን ችግሮች ለአሜሪካ ድምጽ ተናግረዋል።
መንግስት ሰራተኛ አገልግሎት እየሰጠ አይደለም። ለወደ 45 ቀን አካባቢ ወዝ ደሞዝ የዘኔ ተከፍሏል። የሐሚሌ ደሞዝ አልተከፈለም። ያልተከፈለበት ምክንያት የመንግስት ምክንያት አይደለም። ፔሮል የሚሰሩ ሰዎች ይህን አለመፈጸሙ፣ አመታዊ የሂሳብ ሪፖርት አለመግባቱን ውጭ ጥያቄ ካልተመለሰ ካፕቴን አንሳራን ባንል አቋም ወደዛ ወጥቶ በመቀመጣቸው ክልሉ እንዳለ ደሞዝ ወደ አካውንት ገብቶ ምክፍል ሰው ስለታ ፋይናንስ የሚያንቀሳቀስ ሰው ስለሌለ
አቶ ጌቱ አክሎም የወረዳውን ሰላም ለመመለስ ውይይት ማድረግ እንደሚያስፈልግ በአጽንኦት ገልጸዋል።
መፍትሄ የሚሆነው እንደኛ መንግስትን በውይይት ነው የምናምለው፣ በሀይል አይደለም። ማህበረሰቡ ያው አልተቀበለም 100%። ስለዚህ ይሄ ወደ ቅሬታ መጥቶ ይሄ ነገር በተለያየ ህገወጥ አሰራሮች የተፈጸሙ ነው ያሉት። እኔ እንደ አንድ አመራር የምለው በመነጋገር እንዲፈታ ጥረት ማድረግ።
ካለፈው ሐሙስ ጀምሮ ለተከታታይ 5 ቀናት የሰዎች እስር፣ የንብረት ውድመት እንዲሁም አልፎ አልፎ የንግድ እንቅስቃሴዎች መግታት እንደቀጠለ የተናገሩት ነዋሪዎች የህብረተሰቡን ጥያቄ በመመለስ ሰላምና መረጋጋት እንዲሰፍን መንግስት ኃላፊነቱን እንዲወጣ ጠይቀዋል። በጉዳዩ ላይ ከምስራቅ ቦረናና ከኦሮሚያ ክልል ኮሚኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ በክልሉ ምክር ቤት ስብሰባ ላይ እንደተናገሩት አደረጃጀቱን አስመልክቶ የሚቀለበስ ውሳኔ የለም። ይህ እንደ ችግር የሚገልጹት የኦሮሞን አንድነት ለመሸርሸር ፈልገው ነው ብለዋል። አያይዞም ለወደፊቱ የዞን አደረጃጀት ቀሪ ተደርጎ የቀበሌ፣ የወረዳ፣ የከተማና የክልል አደረጃጀት እንደሚኖር አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ እናመሰግናለን። በመቀጠል ደግሞ ከኢትዮጵያ ነክ መረጃዎች ወጣ ብለን ወደ ሱዳን እናቀናለን። በሱዳን በመካሄድ ላይ ያለው ጦርነት በዲፕሎማሲም ይሁን በወታደራዊ መንገድ በአስቸኳይ ሊያበቃ የሚችልበት ምንም ተስፋ የለም ሲሉ ተንታኞች በመናገር ላይ ናቸው። ይህ በእንዲህ እንዳለ የካርቱምን ለቀው ደቡብ ሱዳን የደረሱ ተፈናቃዮች እንደሚሉት መዲናይቱ ልትፈራረስ ጫፍ ላይ ነች። የቪኦኤው ሄነሪ ዊልኪንስ ከጆዳ ደቡብ ሱዳን የላከውን ዘገባ እንግዶ ወልድ ያቀርበዋል።
ካርቱምን ጥላ ከጥቂት ሰዓታት በፊት ድንበሩን ተሻግራ ወደ ትውልድ አገሯ ደቡብ ሱዳን የገባችው ናያላም ፋር በመንገድ ላይ ሳለች ሴት ልጅ ወልዳለች። ካርቱም ልትፈራርስ ጫፍ ላይ እንዳለችና ሰዎች የጥይት ዝናብ እየወረደባቸው እንደሆነ ትናገራለች።
አውሮፕላኖች ሚሳይል ሰዎች ላይ ይተኩሱ ነበር። ጥይት ሰዎች ላይ ይተኮስ ነበር። ጥያም ልጬ ስወጣ አንድ ልብስ እንኳን አልያዝኩም ነበር። ጎረቤቴና የሶስት ዓመት ሴት ልጇ በጥይት ተመተዋል።
ቪኦኤ ያነጋገራቸው በርካታ ሰዎች ግጭቱ በአስቸኳይ ቆሞ ወደ ወትሮ ሕይወታቸው ለመመለስ እንደሚሹ ገልጸዋል። አንዳንድ ተንታኞች ግጭቱን በድርድር ለማስቆም የሚያስችል ጠባብ መስኮት ተከፍቷል ይላሉ። መሠረቱን ቤልጅየም ያደረገው ኢንተርናሽናል ክራይሲስ ግሩፕ ICG ባለፈው ወር ባወጣው ሪፖርት በካርቱም የፈጥኖ ደራሽ ኃይሉ በሱዳን ሰራዊት ላይ የበላይነትን እያገኘ በመሆኑ ሰራዊቱ ወደ ድርድር ጠረጴዛ ሊመጣ ይችላል ብሏል። ሌሎች ደግሞ የተባሉት ተስፋ ኖሮ ቢሆን እንኳ አሁን ዝግ ነው ሲሉ ይሟገታሉ። ካሜሩን ሄድሰን በስልታዊ የዓለም አቀፍ ጥናት ማዕከል ተመራማሪ ናቸው።
But I would not agree with assessments that some have made to suggest that either the RSF was
አንዳንድ ሰዎች ፈጥኖ ደራሽ ኃይሉ ካርቱምን ሊቆጣጠር ነው በሚሉት ግምገማ አልስማማም። የሀገሪቱ የወደፊት ዕጣ በአንድ የሱዳን ሰራዊት ላይ ይወሰናል። በአንዳች አይነት የፖለቲካ ሂደት እንዴት ተደርጎ የፈጥኖ ደራሽ ኃይሉን ከሱዳን ሰራዊት ጋር የሚዋሃድበት መንገድ ሊኖር እንደሚችል ግን አይታየኝም።
ግጭቱ ከመጀመሩ ቀደም ብሎ ከዚህ በፊት ወዳጅ አሁን ጠላት የሆኑትን ሁለቱን ኃይሎች ለማዋሃድ ጥረት ተደርጎ ነበር። ሁለቱን ወገኖች ለማቀራረብ የተደረጉ ዲፕሎማሲያዊ ጥረቶች እስካሁን ፍሬ አላፈሩም። ሳማህ ሳልማን በአሜሪካ የተማሩ ሱዳናውያን ማህበር ፕሬዚደንት ናቸው።
What's problematic about this is that one side
ችግር የሆነው አንዱን የመፍትሄ ሐሳብ አንዱ ወይም ሌላው ቡድን ወደ አንድ ወገን ያደላ ነው ብሎ ያምናል። አንድ ጠንካራና ሰፊ ዓለም አቀፋዊ ስብስብ እንደ ወገንተኛ የማይቆጥር ዓለም አቀፋዊ ቅንጅት ያስፈልገናል።
ዳንኤል ዳየን በቅርቡ ከካርቱም ሸሽቶ የመጣ ሲሆን ህይወት በሱዳን ከባድ እንደነበር ይናገራል።
Life in Sudan became bearable for us especially
ህይወት በሱዳን ለኛ በጣም መጥፎ ሆኖ ነበር፣ በተለይ ለደቡብ ሱዳናውያን። ለዛም ነው ወደዚህ ልመጣና በአገራችን ለመኖር የወሰን ነው። የሁኔታ መቼ እንደሚያበቃም አናውቅም። ቤቶቻችን በሙሉ ተቃጥለዋል። ብዛት ያላቸው ሰዎችንም ገድለዋል።
ዳንኤል አክሎ እንዳለው በጦርነት በወደመችው ሀገር ላይ ሕይወትን እንደገና አንድ ብሎ መጀመር እጅግ አስፈሪ ነው።
ያደመጣችሁ የምትገኙት ከአሜሪካ ድምፅ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ዘገባዎቻችን በዚህ ተጠናቀዋል። ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናሻገራለን። በታንዛኒያ የታሰሩ 5000 ኢትዮጵያን ፍልሰተኞች ወደ ሀገራቸው ለመመለስ እንደተዘጋጁ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የህገ ወጥ የሰዎች ዝውውር መከላከል መሪ አስፈጻሚ አቶ ደረጀ ጥግ ይበሉ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በታንዛኒያ እስር ቤቶች የሚገኙትን 5000 ዜጎችን አስመልክቶ በሁለት ሀገራት መካከል ውይይት ሲካሄድ ቆይቶ እንደተጠናቀቀና እስረኞቹ ወደ ሀገራቸው ለመጓጓዝም ዝግጅት እንደተደረገ ተናግረዋል። በየዓመቱ እስከ 200,000 የሚደርሱ ኢትዮጵያውያን ወደ ተለያዩ ሀገራት በህገ ወጥ መንገድ እንደሚሰደዱ ኃላፊው አውስተው በጉዞአቸውም እስርና የተለያዩ ችግሮች እንደሚገጥሟቸው አመልክተዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ነግረናል።
በሴቶችና ማህበራዊ ጉዳይ ሚኒስቴር የህገ ወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ አቶ ደረጀ ጥግ ይበሉ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በሁሉም የኢትዮጵያ ድንበሮች በየዓመቱ ከ150,000 እስከ 200,000 የሚደርሱ ዜጎች ወደ ተለያዩ ሀገራት እንደሚሰደዱ ገልጸዋል። በተለይም ከኢትዮጵያ ደቡባዊ ክፍል ፍልሰቱ ተባብሶ የሚታይባቸው አካባቢዎች እንዳሉ መሪ ስራ አስፈጻሚው አመልክተዋል።
ስልጤ፣ ጉራጌ፣ ከምባታ እነኚህ ዞኖች በጣም በስፋት የሚታይባቸው ናቸው። ስለዚህ እነኚህ ዞኖች በዋናነት ትኩረት የተሰጠባቸው ናቸው።
በተለያዩ ሀገራት በህገ ወጥ መንገድ ገብታችኋል በሚል ከአንድ እስከ 3 ዓመት ድረስ የታሰሩ ኢትዮጵያውያን እንዳሉ የተናገሩት አቶ ደረጀ በተለይም በታንዛኒያ ከፍ ያለ ቁጥር ያላቸው ዜጎች በእስር ላይ እንደሚገኙ ጠቅሰዋል።
በየመን የሚገኙ ዜጎቻችን አሉ። በርካታ ኢትዮጵያ አሁን ደግሞ በየመን ውስጥ በተለይ ጦርነት ቀጠና ስለሆነ አስጊ ሁኔታ ውስጥ የሚገኙ ያሉበት ሁኔታ የማይታወቅ፣ በሳውዲ ውስጥም እንደዚሁ በተመሳሳይና ሌሎች አረብ ሀገራትም ቁጥራቸው የተለያየ ቢሆንም በእስር ቤት የሚገኙ ዜጎቻችን አሉ። በተለይ በተጠናከረ መረጃ ያለን በደቡቡ ክልል አካባቢ የወጡ ዜጎቻችን በተለያዩ ሀገራት ባሉ እስር ቤቶች ውስጥ ይገኛሉ። በማጆሪቲው ግን የሚገኙት ደቡብ አፍሪካ መዳረሻቸው አድርገው በሚንቀሳቀሱባቸው አገሮች ኬንያ፣ ዚምባብዌ፣ ሞዛምቢክ፣ ዛምቢያ እነኚህም ሀገሮችም ጭምር በተለያየ ቁጥር ደረጃ 200-300 እስከ 1,000 የሚደርሱ ባሉባቸው ሁኔታዎች እያሉ ሆነው ነገር ግን ታንዛኒያ ብቻ ወደ 5,000 የሚደርሱ ዜጎቻችን በእስር ላይ አሉ።
እነዚህን ዜጎች ለማስፈታት በመንግስት በኩል ሲደረግ የቆየው ዲፕሎማሲያዊ ጥረት በመጠናቀቁ አሁን እስረኞቹን ወደ ሀገራቸው ለማስመለስ ዝግጅት እየተደረገ እንደሆነ ገልጸዋል።
በተለይ ሚኒስቴር መስሪያ ቤታችን የተለያዩ ጥረቶችን እያደረገ ነው ያለው። ክብርት ሚኒስትሯም የአምባሳደሮችን የማናገር ከዛም በኋላም ደግሞ ውጭ ጉዳይ ሚኒስቴር በኩል እዛው ዜጎቻችን ያሉበት ቦታ ድረስ በሚሄድ መረጃዎቻቸውን የማጣራት ስራዎች ተሰርተዋል። እዚህ ከመንግስታቱ ጋራ መግባባት ላይ የተደረሰበት ስለሆነ ቀጣይ የሌሎች ሎጂስቲክ ነገሮችን አሟልቶ ዜጎቻችንን የማስመለስ ሁኔታዎች ብቻ ነው የሚቀሩት።
በህገ ወጥ መንገድ ከሀገር የሚሰደዱት ዜጎች በመንገድ ላይና በደረሱባቸው ሀገራት ውስጥ እስርን ጨምሮ የተለያዩ ችግሮች እንደሚገጥሟቸው አቶ ደረጀ ያስረዳሉ።
የመተላለፊያ ሀገሮችን እና የመዳረሻ ሀገሮችን ህጎች ሰው ስለሚያልፉ ብዙ ጊዜ ገና ከድንበር ጀምሮ በድንበር ጠባቂዎች ጥይት የመመታት ካለጎዶሎ የመሆን የሞት አደጋዎች ይከሰታሉ። በተለያዩ አውራቢቶች የዱር እንስሳት የሚጠቁ ደግሞ በርካታ ዜጎቻችን አሉ። አሁን በደቡቡ መስመር ለምሳሌ በኬንያ ድንበር ውስጥ ሲያቋርጡ በርካታ ዜጎቻችን በእንደዚህ አይነት አደጋ ውስጥ ይጠቃሉ። እንደገና ደግሞ በድንበር ጠባቂዎች ይያዛሉ። እስር ቤት ውስጥ ረጅም ዓመት የመቆየት የእስር ጊዜያቸውን ከጨረሱ በኋላ ደግሞ ለመመለስ ራሱ ችግር መቅጠም እና እዛው የመቆየት ሁኔታዎች ይገጥማቸዋል። የጤና ችግር በበረሃ ውስጥ በውሃ ጥም የመሞት ችግሮች ይገጥማቸዋል። እንደገና የሚሄዱባቸው የሚንቀሳቀሱባቸው ትራንስፖርት ዘዴዎች ደግሞ በጣም ከባድ የሆነና ለጤናም እንደገና ደግሞ ለሕይወትም አስጊ በሆኑ ስለሚንቀሳቀሱ የመሞት አደጋ ኮንቴነር በኮንቴነር ይጓዛሉ። ስለዚህ በአየር እጥረት በርካታ ዜጎች ሕይወታቸው የሚያጡበት ሁኔታ አለ።
የህገ ወጥ ፍልሰትን አደገኛነት በመረዳት ህብረተሰቡ ሊጠነቀቅ ይገባል ሲሉም መክረዋል።
በተለይ የምንፈልገው የወሰዷቸው ደላሎች እንደገና መልሰው ለማስመለሻ በሚል እንደገና ደግሞ እነሱ ደላሎች ገንዘብ ከቤተሰብ እየተቀበሉ የሚያስመልሱበት ሁኔታ አለ። አልፎ አልፎ አሁን በቁጥር 10-20 እየሆኑ ይመጣሉ። ነገር ግን እነኛው ደላሎች ናቸው እንደገና 500,000 700,000 እስከ 1,000,000 ድረስ ተቀብለው የላኳቸው ደላሎች እንደገና መልሰው 60,000 70,000 100,000 ብር ድረስ እየተቀበሉ የመመለስ ሁኔታዎች አሉና ቤተሰብ ሊጠነቀቅ ይገባል የሚል መልእክት አለ።
እንደ ታንዛኒያው ሁሉ መንግስት በተለያዩ ሀገራት በእስር ላይ የሚገኙ ዜጎችን ለማስመለስ እየሰራ እንዳለ የጠቆሙት ኃላፊው ባለፈው ዓመት ብቻ ከሳውዲ አረቢያ 133,000 ዜጎች ወደ ኢትዮጵያ እንደተመለሱ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። ቀጣዩ ዝግጅታችን ንግድና ምጣኔ ሀብት ነው። የኢትዮጵያ ብሔራዊ ባንክ በአገሪቱ እየተባባሰ የመጣውን የዋጋ ንረት ለመቀነስ ያስችላሉ ያላቸውን የፖሊሲ እርምጃዎች ከሰሞኑ ይፋ አድርጓል። ይህን አስመልክቶ ባልደረባችን አስማማዋይ ነው የመስኩ ምሁራንና ባለሙያዎችን አነጋግሯል። በመቀጠል ይቀርባል።
የኢትዮጵያ ብሔራዊ ባንክ በአገሪቱ ተባብሶ የቀጠለውን የዋጋ ንረት ለመቆጣጠር ያለመ አዲስ የገንዘብ ፖሊሲ እርምጃዎችን ከሰሞኑ ይፋ አድርጓል። አዲስ የቁጥጥር እርምጃዎቹ ቀደም ሲል የአሜሪካ ድምፅ በገንዘብ ቁጥጥር ላይ የዋጋ ንረትን ያባብሳሉ ያላቸውን ችግሮች አስመልክቶ በሰራው ዘገባ ባንኩ በቀጣይ ተግብረዋሉ በሚል የገለጻቸውን ጥብቅ የገንዘብ ቁጥጥር ፖሊሲን የተመለከቱ ናቸው። የብሔራዊ ባንክ ገዢ አቶ ማሞ ምረቱ ነሐሴ 5 ቀን 2015 ዓ.ም ለአገር ውስጥ የመንግሥት ብዙሃን መገናኛ በሰጡት መግለጫ ለዋጋ ንረቱ መጨመር ምክንያት ናቸው ያሏቸውን አሁናዊ ሀገራዊና ዓለም አቀፋዊ ሁኔታዎችን አብራርተዋል። ከዚህ በመነሳትም የብሔራዊ ባንክ የዳይሬክተሮች ቦርድ የዋጋ ንረቱን ለመቆጣጠር ያስችላሉ በሚል ያሳለፋቸውን የገንዘብና የፊስካል ፖሊሲ ውሳኔዎችን አሳውቋል።
ሰፊ ውስጣዊ ግምገማ በማድረግና ያለፈው ዓመት የብድር እድገት ዋጋን የማረጋገጥ ጥረታችንን ያሉበትን ውስንነት በመረዳት በዘንድሮው በጀት ዓመት ለመንግስትም ሆነ ለግሉ ዘርፍ በሚሰጠው ብድር ላይ ገደብ ለማስቀመጥ ወስነናል። ከዚህም በመነሳት የዋጋ ንረትን ለመቀነስ የሚረዱ የሚከተሉትን የፖሊሲ እርምጃዎችን እንወስዳለን። በ2016 በጀት ዓመት ሰኔ መጨረሻ የሀገር ውስጥ ብድር እድገት በ14 በመቶ ጣሪያ ይገደባል። በመሆኑም ሁሉም ንግድ ባንኮች የብድር እድገት እቅዳቸውን በዚህ የብድር ጣሪያ መሰረት እንዲያስተካክሉ ይደረጋል። በያዝነው በጀት ዓመት የኢትዮጵያ ብሔራዊ ባንክ ለመንግስት የሚሰጠውን የቀጥታ ብድር መጠን በእጅጉ በመቀነስ ባለፈው ዓመት ከተሰጠው ብድር 1/3 እንዳይበልጥ፣ በሌላ አነጋገር መሰረታዊ በሆነ መልኩ እንዲገደብ ይደረጋል። ይህ ብቻ ሳይሆን የገንዘብ ሚኒስቴር ቀጥታ ብድርን እንደ መጨረሻ አማራጭ የሚጠቀመው የመንግስት የግምጃ ቤት ሰነድ በበቂ መጠን ለገበያ መቅረብ ሳይችል ሲቀር ብቻ እንደሚሆን መግባባት ላይ ተደርሷል።
ውሳኔዎቹን በመተግበር በ2016 በጀት ዓመት መጨረሻ የዋጋ ንረቱን ከ20 በመቶ በታች እንዲሆንና በ2017 በጀት ዓመት ደግሞ ከ10 በመቶ በታች ለማውረድ እንደሚሰራ የብሔራዊ ባንኩ ገዢ አቶ ማሞ ምረቱ በዚሁ መግለጫቸው አስታውቀዋል። በፖሊሲ ማሻሻያዎቹ ላይ የአሜሪካ ድምፅ ያናገራቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ምሁሩ ዶክተር ሰዋል አባተ ውሳኔዎቹ በተጨባጭ መተግበር ከቻሉ ውጤት ያመጣሉ ይላሉ። በተለይም መንግስት በቀጥታ ብድር ወይም ገንዘብ በማተም የሚወስደው ብድር ላይ ገደብ መቀመጡ መንግስታዊ የዋጋ ንረት አባባሽ ሁኔታዎችን በመቀነስ በኩል ፋይዳ እንደሚኖረው ይገልጻሉ።
ከዚህ ዓመት በፊት ከሰጠውት 1/3 ባልበለጠ መጠን ነው ለመንግስት የማበደረው። ከዚህ በላይ ካበደርኩ አሁንም ኢንፍሌሽኑ ላይ የዋጋ ንረቱ ላይ ከፍተኛ የሆነ አሉታዊ አስተዋጽኦ ይኖረዋል በሚል ሳቤ ነው እንግዲህ ብሔራዊ ባንክ ይህን አንድ ስትራቴጂክ የሆነ እርምጃ እወስዳለሁ ያለው እና የብድሩ መቀነስ በከፍተኛ ደረጃ የዋጋ ንረትን ለመቆጣጠር ከሚያስችሉ መንግስታዊ ወይም ደግሞ ማዕከላዊ ባንክ ሊወስዳቸው ከሚችላቸው እርምጃዎች አንዱ ይሄ ነው እና ይሄ ሊበረታታ የሚገባ ነው። ምን ያህል በተባለው ልክ ወደ ተግባር ይውላል ነው እንግዲህ የበጀቱን እንዳየ ነው ከ290 ባልሳሳት ቢሊዮን ብር በላይ ጉድለት ያሳያል። ስለዚህ እንደሚባለው ከነዚህ ከፕራይቬት ሴክተሩ ከግል ክፍለ ኢኮኖሚው የግምጃ ቤት ሰነድ በመሸጥ ከወዳጅ ሀገራት ከሚገኝ የበጀት ድጋፍና ብድር ጥሩ ሪሶርስ መሰብሰብ ከተሻለ አሁን እንደተባለው መንግስት ከብሔራዊ ባንክ ሊበደር የሚችለው ገንዘብ 1/3 በታች ሊሆን ይችላል። ነገር ግን ሪሶርሱ ካልተገኘ ምንም እንኳ በፖሊሲ በስቴትመንት ብናስቀምጠውም ወደ መሬት ሲነካ በተባለው ልክ ላይሆን ይችላል እና ስጋቴ እሱ ነው። በዚህ መንገድ እስከተሄደ ድረስ ከፍተኛ የሆነ አስተዋጽኦ ለኢንፍሌሽኑን ወይም ደግሞ የዋጋ ንረቱን በመቆጣጠር ደረጃ ብሔራዊ ባንክ የወሰዳቸው እርምጃዎች አዎንታዊ አስተዋጽኦ ይኖራቸዋል ብሎ መውሰድ ይቻላል።
ሌላው ብሔራዊ ባንክ ይፋ ያደረገው የፖሊሲ ማሻሻያ የመንግስትና የግል ባንኮች የሚከፍሉትን የብድር ወለድና የማበደር ጣሪያን የተመለከተ ነው። የኢኮኖሚና ቢዝነስ ጉዳዮች አማካሪው ዶክተር ተፈሪ ዳባ ባንኮች የገንዘብ ጥረት ሲገጥማቸው ከብሔራዊ ባንክ የሚወስዱት ብድር ወለድ ከ16% ወደ 18% ከፍ እንዲል መደረጉ የጥሬ ገንዘብ ይዞታቸውን በጥንቃቄ እንዲያስተዳድሩት ያስገድዳቸዋል ይላሉ።
ወለድ መጠን ሲጨምር የባንኮች ከብሔራዊ ባንክ መበደር ፍላጎታቸውን ይቀንሳል ተብሎ ተሰባል። ምክንያቱም በኢኮኖሚክስ ውስጥ ዋጋ ሲጨምር ፍላጎት ይቀንሳል ተብሎ ስለሚታሰብ፣ የብድር ዋጋ ደግሞ ወለድ ነው። ስለዚህ ዋጋ ሲጨምር የባንኮች ብድር ፍላጎት ይቀንሳል ነው። ያ ማለት በሌላ መልኩ ወደ ንግድ ባንኮች የሚሄደው የገንዘብ መጠን ይቀንሳል ተብሎ ይጠበቃል። አትሊስት በንድፈ ሀሳብ ደረጃ ማለት ነው። ይሄ ደግሞ ወደ ንግድ ባንኮች የሚሄደው የገንዘብ መጠን ቀንሰ ማለት ደግሞ ባንኮች የሚያበድሩት ገንዘብ መጠን ሊቀንስ ይችላል። ስለዚህ ኢንፍሌሽኑ ላይ ወይ ደግሞ ገበያ ውስጥ የሚዘዋወረው የገንዘብ መጠን ይቀንሳል።
በባንኮቹ ያለው አጠቃላይ የብድር ምጣኔ ከ14% እንዳይበልጥ መገደቡም ወደ ገበያው እየገባ የዋጋ ንረት የሚያባብሰውን የገንዘብ መጠን ለመገደብ እንደሚያስችል የፋይናንስና የኢንቨስትመንት ምሁሩ ዶክተር ሷላ አባት ያስረዳሉ።
ይህ አሰራር በራሱ የሚያመጣው የታለበለትን እቅድ ከማስፈጸም አንጻር አዎንታዊ አስተዋጽኦ ይኖረዋል፣ የዋጋ ንረትን ከመቆጣጠር አንጻር። ነገር ግን በሌላ መንገድ ደግሞ የሚኖረው አሉታዊ አስተዋጽኦ አለው። ኢንቨስተሮቹ የፈለጉትን ያህል ገኙ በሚፈለገው መጠን ብድር ካላገኙ ኢንቨስትመንት ላይ የራሱ የሆነ ተጽዕኖ ይኖረዋል። የስራ እድል ፈጠራ ላይ የራሱ የሆነ ተጽዕኖ ይኖረዋል። በሌላ መንገድ ደግሞ ኢንቨስትመንቱ ከቀነሰ የመንግስት ገቢ ላይም በታክስ የሚሰበስበው የገንዘብ መጠን ላይም እንዲሁ አሉታዊ ተጽዕኖ ይኖረዋል። ግን ያው ምንድነው ፈረንጆች የሚሉተኝ አንድ ነገር ለማዳን የምትወስደው መድኃኒት ሌላ ጠባሳ ጥሎ ያልፋልና አሁን ፐርፐዙ ኢንፍሌሽኑን መቆጣጠር ስለሆነ በአጭር ጊዜ ሊመጣ የሚችለውንም ኮስት ወይም ደግሞ አደጋ ወይም ችግር አኮሞዴት ማድረግ ያስፈልጋል የሚል አቋም የተወሰደ ይመስለኛል በመንግስት።
የውጭ ንግድ በተለይም በአምራችነት ዘርፍ ላይ የተሰማሩ ላኪዎችን ለማበረታታት ከዚህ ቀደም የነበረው የውጭ ምንዛሬ ማስተላለፍ ግዴታ ከ70-30 ወደ 50-50% እንዲሻሻል እንደተደረገም ብሔራዊ ባንኩ አስታውቋል። በዚህም ማሻሻያ ላኪዎቹ 50% ለብሔራዊ ባንክ እንዲያስገቡ፣ 10% አብረው ለሚሰሩት ባንክ እንዲሰጡና 40% ለራሳቸው እንዲጠቀሙ ተወስኗል። ይህ ውሳኔ ተራክሞ የነበረውን የውጭ ንግድ ለማነቃቃትና የሚገኘውን የውጭ ምንዛሬ ክምችት ለማሳደግ አስተዋጽኦ እንዳለው የኢኮኖሚና ቢዝነስ ጉዳዮች አማካሪው ዶክተር ተፈሪ ዳባ ያመለክታሉ። ይሁንና በአጭር ጊዜ ውጤት የሚገኝበት እንዳልሆነ ያሳስባሉ።
አሁን የተወሰደ የፖሊሲ እርምጃ የዋጋ ንረቱን ለማስተካከል ጥሩ ነው። ሁለተኛ ደግሞ አሁን ለተባለ የፎሬን ከረንሲ ዲፖዚታችን ላይም ፖዚቲቭ ኢምፓክት ይኖረናል። ውጤቱ ግን ጊዜ ይወስዳል። ኢሚዲየትሊ ውጤት የሚያመጣ አይመስለኝም። ምክንያቱም አንደኛ ወደ ውጭ ላኪዎቹ ዲስከሬጅ ሆነዋል ወይም ደግሞ ተስፋ ቆርጦ ነበር። ስለዚህ ለኤክስፖርት አልተዘጋጁም ማለት ነው። ወይ ደግሞ ወደ ውጭ ለመላክ ኢሚዲየትሊ አይዘጋጁም። ምርት ማዘጋጀት ያስፈልጋል፣ ገበያ ማፈላለግም ያስፈልጋል። ምክንያቱም ኦልሬዲ የነበረውን የገበያ ትስስራቸው ተቋርጧል ማለት ይቻላል። ብዙዎቹ ኢንፋክት ሰርቬ ያልሰራው በቅርበት ከማውቃቸው ኤክስፖርተሮች አንጻር ሳየው ኔትወርካቸው ወይም የገበያ ትስስራቸው ተቋርጦባቸዋል ማለት ይቻላል። ስለዚህ የገበያ ትስስሩ እንደገና መፍጠር ያስፈልጋል። ምርታቸውን ደግሞ ለውጭ ገበያ ማዘጋጀት ያስፈልጋል። ከዚህ አንጻር ውጤቱ የሚመጣው ትንሽ ሊዘገይ ይችላል። ይዘገይም ይፍጠንም ግን እኔ በበኩሌ ይህንን ፖዚቲቭሊ የማየው ነው ማለት ነው። በጎ የፖሊሲ እርምጃ ነው ብዬ ነው የምወስደው።
የኢትዮጵያ ብሔራዊ ባንክ እየተባባሰ የቀጠለውን የዋጋ ንረት በዘላቂነት ለመፍታት ከሚወስዳቸው የፖሊሲ እርምጃዎች ባለፈ ለግብርና ምርታማነት ማደግና ለበቂ የሸቀጦች አቅርቦት ከሚመለከታቸው ሌሎች አካላት ጋር በትኩረት እንደሚሰራም ተገልጿል። የፋይናንስና ኢንቨስትመንት ምሁሩ ዶክተር ሰዋል አባት እንደሚሉት ግን አሁን አገሪቱ ካለችበት የጸጥታ ሁኔታ አንጻር ምርታማነትን በማሳደግና አቅርቦትን በማሻሻል ረገድ ውጤት ይመጣል ብሎ ማሰብ አስቸጋሪ ነው።
የ2016 ምርትን የሚወስነው ዛሬ ላይ እየተከናወነ ያለው የግብርና እንቅስቃሴ፣ የእርሻ እንቅስቃሴዎች ናቸው። አሁን ደግሞ ያለው የኢትዮጵያ ነባራዊ ሁኔታ እንግዲህ በቅርብም በተለያዩ የኢትዮጵያ ክልሎች ገበሬዎች የማዳበሪያና ምርጥ ዘር በወቅቱ ባለመድረሱ ሰላማዊ ሰልፍ ሲያደርጉ አይተናል። አሁን ደግሞ እንዳለ እንደ ችግር የሚነሳው በተለይ ከአማራ ክልል ጋር ተያይዞ የተነሳው የእርስ በርስ ጦርነት ገበሬው በወቅቱ ያረሰውን ማሳ በዘርና በምርት እንዳይ ሞላ ራሱ የቻለ እንቅፋት ፈጥረዋል። ኦሮሚያ ክልል የምናየው ነገር አለ። በወቅቱ ማዳበሪያ አልደረሰም። ይሄ እንደ ስጋት አየዋለሁ እኔ። አሉታዊ ተጽዕኖ ያሳድራል። በመግለጫ እንደዛ ብንልም መሬት ላይ ያለው ፋክት ግን
ያንን የምናስበውን ነገር ለማሳካት የሚያስችል መደላደል አለ ብሎ ለመውሰድ ያስቸግራል። እና የተባለውን 20% የማይበልጥ የዋጋ ንረት ለማሳካት እነዚህ ተግዳሮት ይሆናሉ ብዬ አስባለሁ። ከዛ ውጭ የስሚንቶና የግንባታ እቃዎች ላይም እንደዛው።
በኢትዮጵያ የዋጋ ንረት ባለፉት 10 ዓመታት የ16% አማካይ ዓመታዊ እድገት ማሳየቱን የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ተናግረዋል። ባለፉት 2 ዓመታት ከ30% በላይ ሆኖ የቆየው የዋጋ ንረትም በ2015 በጀት ዓመት መጨረሻ ወደ 29.3% ለማውረድ እንደተቻለም በመግለጫቸው አመልክተዋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ኤልያስ አስማር አብሮን ቆይቷል። ዋና አዘጋጅ ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን በዚህ ውስጥ ሰናበታችኋለሁ። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።